የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ዜጎች ቅር ያላቸውን ነገር ሰላማዊ ሰልፍ ተቆጥተው ተሳድበው ጮኸው በሚያገኙት የሚዲያ መድረክ ላይ ተቃውሟቸውን ትችታቸውን ጽፈው ወይም የሆነ ሰው የነሱን ድምጽ የነሱን ብሶት ሲልላቸው ሰምተው እንደው ተናግረው እንኳን እንዲወጣላቸው አልተፈቀደላቸው።
ከጭንቀት ውስጥ ወለደ እንቅስቃሴ ነበርና በዛ ምክንያት በየቦታው የተለያየ አይነት ብሶቶች ነበሩ። ባለፉት 2-3 አመታት ግን በተወሰነ ደረጃ በጣም ብዙ ሰዎች ቢሰውም ቢሞትም የሆነ የአሸናፊነት መንፈስ ቃሴውን በሚያደርጉ ሰዎች መካከል አይ ነበር እኔ በራሴ ማለት ነው።
የቀደመው መስፍን ነጋሽ እርሱን ተከትሎ የተሰማው ደግሞ ገረሱ ቱፋ ሁለት ወጣቶች በኢትዮጵያ ወቅታዊ የፖለቲካ ጉዳይ ዙሪያ ይወያያሉ። ዝግጅቱም ዜናውን ተከትሎ ይቀርባል።
ሁሉ ጊዜ ህዝቡ እንደዚህ ያደርግላለን ታንታብራክ ወጣ ነው ይሄን የሚተቀምበት እንግዲህ ዋት በዚህ ትግል የመጣ ስለሆነ የህዝቡን ስሜት ለመከስከስ ህዝቡ እኛ አንተ ጎን ሆነን መስዋዕት ከፍለናል አንተም ከፍለሃል በዚህ መኖር አይቻልም ከ26 አመት በኋላ አሁን ህዝቡ የሚፈልገው እንጀራ ነው ህዝቡ የሚፈልገው ፍትህ ነው ህዝቡ የሚፈልገው ነጻነት ነው ህዝቡ እየፈለገ ያለው አጠቃላይ ፍርሃት ፍትሃዊ ፍርሃት
የቀድሞ የህዋት ታጋይ ያሁኑ ያረና ፓርቲ አባልና የመድረክ ስራ አስፈጻሚ አባል አቶ ገብሩ አስራት ናቸው። በሰሞንኛው የህዋት የስራ አስፈጻሚ አባላት ሹምሽር የትንታኔ ሐሳቦችን ያቀርባሉ። ቅዳሜ ህዳር 23 2010 ዓ.ም ተመረጠ። ጤና ይስጥልኝ እንደምን አመሻችሁ ክቡራትና ክቡራን አድማጮች። ከቴክኒክ አቀናባሪ ኢብራሂም ኃይሉ ጋር አስተናጋጃችሁ አሉላ ከበደ ነኝ። እስከ ምሽቱ 4 ሰዓት አብሬያችሁ አመሻለሁ። አሁን የሰዓቱን የዓለም ዜና። መልካም ምሽት።
ጤና ይስጥልን ክቡራትና ክቡራን እንደምን አመሻችሁ። ዜናውን የማሰማችሁ ሰለሞን አባተ ነኝ። ቴክኒሻኑ ሲድራክ ፍራንክሊን በስቱዲዮ መሳሪያዎች ላይ ይገኛል። ሶሪያ በእስራኤል ተተኩሰዋል የተባሉ ቢያንስ 2 ሚሳኤሎችን ዛሬ መታመጣለዋን የሶሪያ የመንግስት ቴሌቪዥን አስታወቀ። የእስራኤል ጥቃት ያነጣጠረው ወታደራዊ ኢላማዎች ላይ እንደነበረ ተገልጿል። እስራኤል በርካታ ቁጥር ያላቸውን ከምድር ተወንጫፊ ሚሳኤሎችን መተኮሷንና ጥቃቱ ባረፈባቸው አካባቢዎች ቁሳዊ ውድመት ማድረሱን ዘገባው ጠቁሟል። ሚሳኤሎቹ በወደቁባቸው አካባቢዎች ከባድ ፍንዳታዎች መሰማታቸውን ለንደን የሚገኘው የሶሪያ የሰብአዊ መብቶች ቃፊር ቡድን ያስታወቀ ሲሆን ምናልባትም በኢራን ወይም የሊባኖስን ታጣቂ ቡድን ሂዝቦላን በመሳሰሉ የሶሪያ አጋሮች የሚተዳደሩ ዴፖዎች ሳይመቱ እንዳልቀሩ የቡድኑ ኃላፊ ራሚ አብደልራህማን ገልጸዋል። እስካሁን እስራኤል የሰጠችው አንዳች መግለጫ የለም። የዛሬ 50 ዓመት አካባቢ እንደ አውሮፓውያን አቆጣጠር በ1967 ዓመተ ምህረት በተካሄደው የአረቦችና የእስራኤል የስድስት ቀናት ጦርነት ጎላን ኮረብታን ከያዘችበት ጊዜ አንስቶ ሁለቱ ሀገሮች የሚገኙት በጦርነት ሁኔታ ላይ ነው። የዩናይትድ ስቴትስና የግብጽ ጸረ ሽብር ግንኙነቶች እየተጠናከሩ መሆናቸውና ሀገራቸው ከካይሮ ጋር ያላትን ጠንካራ ትስስር እንዲቀጥል ዋሽንግተን በቁርጠኝነቷ ትገፋለች ሲሉ የመከላከያ ሚኒስትር ጂም ማቲስ አስታወቁ። ግብጽ ላይ አለኝ በመትለው ከሰብአዊ መብቶች ጥበቃ ጋር የተያያዙ ስጋቶች ምክንያት ዩናይትድ ስቴትስ ስትሰጣቸው ከነበሩ ወታደራዊ ድጋፎች የተወሰኑትን በያዝነው የአውሮፓ ዓመት መጀመሪያ ላይ አቋርጣለች። የአራት ሀገሮች የመካከለኛ ምስራቅ ጉብኝት ለማድረግ ዛሬ ግብጽ የገቡት ማቲስ ወደ ዮርዳኖስ፣ ኩዌትና ፓኪስታን የሚጓዙ ሲሆን ፓኪስታን የዩናይትድ ስቴትስና የአፍጋኒስታን ኃይሎችን ይወጋሉ ከሚባሉ ታጣቂ ቡድኖች ጋር እንዳሏት የሚነገርባትን ግንኙነቶች እንድታቋርጥ ማቲስ ግፊት እንደሚያሳድሩ ተገልጿል። እስላማዊ መንግስት ቡድን ኢራቅና ሶሪያ ውስጥ ደንግጎት ከነበረው የከሊፋ ግዛት ተጠራርጎ በመባረሩ ዩናይትድ ስቴትስ በመካከለኛው ምስራቅ ውስጥ ያላትን የፖሊሲ ይዞታ ልትቀይር እንደምትችል እየተሰማ ነው። በሌላ የተያያዘ ዜና ዩናይትድ ስቴትስ ሶሪያ ውስጥ ከእስላማዊ መንግስት ቡድን ጋር ሲፋለሙ የነበሩ የኩርድ ተዋጊዎችን ማስታጠቋን ልታቆም እንደምትችል የመከላከያ ሚኒስትሯ ጂም ማቲስ ፍንጭ ሰጥተዋል። ይህ አካሄድ ምናልባት ዋሽንግተን በአካባቢው ላይ ይዛው ከቆየችው ወታደራዊ መንገድ ወደ ዲፕሎማሲው ልታዘነብል እንደምትችል የሚጠቁም ነው ተብሏል። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የ1.5 ትሪሊዮን ዶላር የታክስና የታክስ ቅነሳና የታክስ ስርዓት ማሻሻያ ህግ የራሱን ቅጅ አጽድቋል። የሴኔቱ የህግ ቅጅ የተዘጋጀው በሪፐብሊካን እንደራሴዎች ሲሆን የምክር ቤቱ አባል የሆኑ 48 ዲሞክራቲክ እንደራሴዎች ሙሉ በሙሉ ተቃውመውታል። ከሪፐብሊካኑ እንደራሴዎችም አንደኛው የተቃውሞ ድምጽ በመስጠታቸው የህጉ ቅጅ የጸደቀው 51-49 በሆነ ድምጽ ነው። የተወካዮች ምክር ቤቱ የህግ መምሪያም ቀደም ሲል የራሱን ቅጅ አሳልፎ የነበረ ስለነበረ ሁለቱ የህግ ቅጆች እንዲጣጣሙ ተደርገው የተጣጣመው ረቂቅ ለሁለቱም ምክር ቤቶች ለመጨረሻ ድምጽ እንደሚቀርብ ተገልጿል። የአሉባልታና የሐሜት ሽብር ፈጠራ ሲሉ የቫቲካን ሊቀ ጳጳስ አቡነ ፍራንሲስ የጠሩት ግንኙነት የእምነት ማህበረሰቦችን እንዴት ሊረብሽና ሊያጠፋ እንደሚችል ለባንግላዴሽ ቀሳውስትና ሴሮች ዛሬ ንግግር ባደረጉበት ወቅት አብራርተዋል። ፓፓው በአካባቢው ያደረጉትን ጉብኝት ፈጽመው ወደ ቫቲካን ከመመለሳቸው በፊት የሰጡት የ15 ደቂቃ የቃል ንግግር በስሜትና በሳቅ የተሞላ እንደነበረ ተዘግቧል። እባካችሁ ብለዋል አቡነ ፍራንሲስ፣ ከመተንፈሳችሁ በፊት ከአንደበታችሁ የምትወጣዋን እያንዳንዷን ቃል አጢኗት። በእምነቱ ማህበረሰቦች ውስጥ ይስተዋላሉ ስለሚባሉ የከበሩና የወረዱ ግንኙነቶችና ህይወትም ሲናገሩ፣ የሐሜት ቦምብ ዝግ በሆነ ሃይማኖታዊ ህይወት ውስጥ ሲፈነዳ ብዙ ነገር ያፈራርሳል ያጠፋል ያሉት አቡነ ፍራንሲስ በሃይማኖታዊ ተግባራችሁ ወቅት ልስላሴና ትህትና ይኖራችሁ ሲሉ ተግሳጽ አዘል ምክር ሰጥተዋል። በአፍጋኒስታኑ አማጺ ቡድን የገቢ ምንጮች ላይ ሰሞኑን አድርሰናቸዋል ባሉት የተቀናጁ ጥቃቶች $50 ሚሊዮን ግምት ያለው አደንዛዥ እጽ በደቡባዊ ሄልማንድ ክፍለ ሀገር ውስጥ ማውደማቸውን አንድ የዩናይትድ ስቴትስ ጦር አዛዥ አስታወቁ። ለዜና ያዝነው ሰዓት አበቃ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ጤና ይስጥልኝ።
አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ከቴክኒክ አቀናባሪ ብርሃን ኃይሉ ጋር አስተናጋጃችሁ አሉላ ከበደ ነኝ። እስከ ምሽቱ 4 ሰዓት የሚዘልቀውን የቅዳሜ ህዳር 23 ዝግጅታችንን በሰዓቱ የዓለም ዜና ጀምረናል። ዛሬ ሙሉ ዝግጅታችን በወቅታዊ የኢትዮጵያ ፖለቲካ ጉዳዮች ላይ የሚያተኩሩ ውይይቶች ነው የተሸፈነው። ምርጥ ምርጥ የእንግሊዝኛ ዜማዎች የሚደመጡበት ሳምንታዊ የሙዚቃ ቃና ከነበር ዛሬ በእነኚህ ወቅታዊ ፕሮግራሞች ሳቢያ ባለመኖሩ የፕሮግራሙ ተከታታዮች ከወዲሁ ይቅርታ ጠይቃለሁ። አሁን ወደ ቀዳሚው የውይይት ክፍለ ጊዜ። በገዢው ፓርቲ ኢህአዴግ ውስጥ ቁልፍ ሚና አለው የሚባለው የህዝባዊ ወያኔ ሓርነት ትግራይ ለሁለት ወራት ለሚጠጋ ጊዜ ስብሰባ ተቀምጦ የውስጥ ችግሮቹ ላይ ተወያይቶ አዲስ አመራርም መምረጡን በመግለጽ ይንደረደራል። ተከታዩ ውይይት በጠባብነትና በትምክተኝነት የሚከሳቸው ከሌሎች የኢትዮጵያ ህዝብ ዲሞክራሲያዊ ግንባር አባል ድርጅቶች ጋር አለው የሚባለው ቅራኔ መሰረትስ ምን ይሆን? በዚህ የፖለቲካ አለመግባባት ውስጥ እንዴት ነው የህዝብ ዲሞክራሲና የመልካም አስተዳደር ጥያቄ የሚፈታው? በኢትዮጵያ ፖለቲካ ንቁ ተሳትፎ የሚያደርጉ ቀደም ብለን በመግቢያችን ያስተዋወቅናቸውን ሁለት ወጣቶች ያወያየችው ትዝታ በላቸው በትላንትናው ምሽት የመጀመሪያውን ክፍል አሰምታ ቀሪውን ለዛሬ በቀጠሮ አሳድራለች። ተወያዮቹም ቀደም ብዬ እንደጠቆምኩት በመግቢያው ያስተዋወቅናቸው መስፍን ነጋሽና ገረሱ ቱፋ ይባላሉ። የምሽቱንም ተከታይ ባደረገችው በዚህ ጥያቄ ትጀምራለች።
አመሰግናለሁ። ወደ ሌላ ነጥብ እንሂድ። እንግዲህ የከፍተኛ አመራር አባላት ሲወያዩ በነበሩ ጊዜ አንድ ያነሱት ከሌሎቹ የኢህአዴግ አባል ድርጅቶች ጋር አማራ ዲሞክራሲያዊ ንቅናቄና ከኦፒዲዮ ጋራ ቅራኔ እንዳላቸው ነው ሲነገር የነበረውና አንደኛ ስለዚህ ቅራኔ የምታውቁት ነገር ካለ ብታብራሩልን። እነኚህ የኢህአዴግ አባል ድርጅቶች የህዝቡን ጥያቄ የመመለስ አዝማሚያ ስለያዙ ከህወሓት ጋራ ቅራኔ ውስጥ ገብተዋል የሚል አንዳንድ የህዝብ አመለካከት አለ። በሌላ በኩል ደግሞ የለም አይደለም እንዲሁ ለህዝብ ፍጆታ እንዲሆን ነው እንጂ እነኚህ ሁለት ድርጅቶች ከህወሓት ተለይተው ሊፈጽሙ የሚችሉት የለም የሚል የህዝብ አመለካከት አለና መጀመሪያ ቅራኔው ምን ይመስላችኋል በማያያዝ ብትመልሱልኝ። አቶ መስፍን ነጋሽ፣
እንግዲህ የድርጅቶቹ በእነዚህ በተለይ በሶስቱ ድርጅቶች እንግዲህ በሚያሳዝን መልኩ በሚያስገርም መልኩ ደሄደንን አቶ ኃይለማርያም ደሳለኝ የሚመራውን ድርጅት እንደ ተዋናይ እንኳን አንጠቅሰውም ብዙ ጊዜ ስለ ኢህአዴግ ሲነሳ። ይሄ የድርጅቱን የፖለቲካ አቅም ጦትን የሚያሳይ ነው። ለማንኛውም በሶስቱ ላይ አተኩረን ስንነጋገር የቅራኔው መሰረታዊ ምንጭ የሚመስለኝ ለኔ የሶስቱ ድርጅቶች የብሔረተኝነታቸው አይነትና አሁን የደረሰበት ደረጃ አንዱ ትልቅ ምክንያት አርጌ መለከተዋለሁ። ምክንያቱም እነዚህ ሶስቱ ድርጅቶች እንወክለዋለን የሚሉትን ብሔረሰብ ብሔረተኝነት የበለጠና አራምዳለን በሚል ነው የፖለቲካ ተቀባይነታቸውን የፖለቲካ ታማኝነታቸውን የሚያገኙት። ከዚህ አንጻር የህወሓት ብሔረተኝነት ስንመለከተው በ1983 የትጥቅ ትግሉን እየመራ ወደ ስልጣን ከመጣ በኋላ በኢህአዴግ ስምም ቢሆን ከሞላ ጎደል የፈለገውን ሁሉ ያገኘ ብሔረተኝነት ነው። ሲደግፉት ለነበሩት የብሔሩ ተወላጆችም ድጋፋቸው ለውጥ አምጥቷል፣ ውጤት አስገኝቷል ብሎ የተወሰነ አይነት እርካታና ደስታ የፈጠረ ብሔረተኝነት ነው። ከዛ ወዲህ ደግሞ የመንግስትን ቁልፍ ስልጣኖች በሚገባ በመቆጣጠር በከፍተኛ የአሸናፊነት መንፈስ አንዳንድ ጊዜ ወደ እብሪትም ጠጋ በሚል መንፈስ እንደው ብዙ ጊዜ የቆየ ብሔረተኝነት ነው እና ይሄ የፖለቲካ ጥያቄዎቹን በሙሉ ያሳካ የመሰለው ብሔረተኝነት ከዛ ወደ ኢኮኖሚ የኢኮኖሚ ጥቅሞችን ወደ ማስከበርና ወደ ማጋበስ በማምራቱ የፖለቲካ ብሔረተኝነቱ እየቀዘቀዘ ምናልባትም እየተኛ የነበረ ድርጅት ነው። በሌላ በኩል ኦህዴድን ስናይ ካፈጣጠሩ ጀምሮ የኦሮሞ ብሔረተኝነት ባለቤትነት ቀርቶበት ተጋሪ እንኳን ተደርጎ አይቆጠርም ነበር። ከተሳሳትኩ ምናልባት የገረሱ አስተያየት ሊጠቅመን ይችል ይሆናል እና የዚህ ብሔረተኝነት ተጋሪ ተደርጎ እንኳን አይቆጠርም ነበር። በጣም ከፍተኛ ጥያቄ ይነሳበት ነበር። በዚህ መሃል ባለፉት 3 አመታት ኦሮሚያ ውስጥ የኦሮሞ ብሔር ተወላጆች ያነሱት ህዝባዊ እንቅስቃሴ እንደገና የጫረው እንደገና ያነቃቃው የኦሮሞ ብሔረተኝነት ለኦህዴድ የዚህ ብሔረተኝነት ተጋሪ መሆኑን ለማሳየት ትልቅ ድል ፈጥሮለታል። አነሰም በዛም በዚህም ውጤት አግኝቶበታል። ይሄ ንቅናቄ በነበረበት ጊዜ ደግሞ ኦህዴድ ያመራር ለውጥ አደረገ። ስለዚህ ድርጅቱን የሚወክሉት ፊቶችም ተቀየሩ። ይሄ ለኦህዴድ ትልቅ ድል ነው። በዚህ የተነሳ አሁን የዛ የኦሮሞ ብሔረተኝነት ህጋዊ ወኪል ነኝ፣ የኦሮሞ ብሔር ተወላጆች የሚያነሱትንም ጥያቄ ለመመለስ ትልቁ ተዋናይ እኔ ነኝ እያለ ያለ ብሔረተኝነት ነው። አሁን ኦህዴድን የሚገፋው ይሄ ነው። ስለዚህ ለዚህ ጥያቄ መልስ መመለስ አለበት። ይሄንን እኔ የብሔረተኝነቱ ተጋሪ ነኝ፣ ዋና ተዋናይ ነኝ ሲል ይሄን ለማረጋገጥ የብሔሩ ተወላጆች የሚያነሷቸውን በርካታ ጥያቄዎች መመለስ አለበት እና እስካሁን እንግዲህ መሰረታዊ የሚባል መልስ ሰጥቷል ብዬ አላምንም። በእኔ እምነት ግን እዚህም እዛም አነስተኛ ለውጦችን አነስተኛ ምልክቶችን እያሳየ ነው። ይሄ ይዘልቃል ወይ ወደፊት የምናየው ነው የሚሆነው። እና አንዱ እንግዲህ ኦህዴድና ህወሓትን አሁን ስናየው የቆሙበት የብሔረተኝነት አይነትና ብሔረተኝነቱ ያለበት ደረጃ በጣም የተለያየ ነው። አሁን እንግዲህ የህወሓት ብሔረተኝነት ከእንቅልፉ ነቅቶ ድጋሚ ምናልባት ኦህዴድን መልሼ እውጣለሁ ካለ ወደፊት የምናየው ነው የሚሆነው። አንድ ነገር አሳጠበኝ ልጨምር፣ የብአዴንን በተመለከተ። ምክንያቱም የብሔረተኝነታቸው አይነት በጣም አስፈላጊ ነው። ብአዴን ከኦህዴድ በባሰ የብሔረተኝነት ችግር የነበረበት የአማራ ብሔረተኝነት ማለት ነው የነበረበት ድርጅት ነው። እንኳን የአማራ ብሔረተኝነት ቀርቶ አማራነቱ ራሱ ጥያቄ ውስጥ የሚገባበት ድርጅት ነበር፣ በራሱ በብሔረሰቡ ተወላጆች ማለት ነው። ከዚህ በተጨማሪ ደግሞ የህልውናው በመሰረቱ የህወሓት ውለታ ነው ማለት ይቻላል። እና በዚህ ውለታ የእጅ ከወርጅ ታስሮ የሰነበተ ነው። እሱም አሁን መንቀሳቀስ የጀመረው መጎምራት የጀመረው የአማራ ብሔረተኝነት ተጋሪም ዋና ተዋናይም ነኝ እያለ ነው። ስለዚህ እሱም በበኩሉ ደግሞ በአንጻሩ መልስ መመለስ ይኖርበታል። ግን የብሔረተኝነቶቹ ብስለት እና የደረሱበት ደረጃ በጣም የተለያየ ስለሆነ በአዴን አሁን ያለው የፖለቲካ ተቀባይነት ከኦህዴድ ጋር የሚወዳደር አይደለም። ኦህዴድ በጠቀስኳቸው የታሪክ አጋጣሚዎች የተነሳ ትልቅ እድል አግኝቷል። ይሄ ደግሞ ኢህአዴግ ውስጥ ሲመጡ ያላቸውንም ሚና የሚወስን ይሆናል። ይሄ ትልቅ የቅራኔያቸው መነሻ ይመስለኛል። ፊት ለፊት የማይታይ ወይም ኢህአዴግ ውስጥ ያለውን መስተጋብር እንዴት ተጽዕኖ እንደሚያሳድርበት በግልጽ የማይታይ ግን ወሳኝ መነሻ ይመስለኛል። ሌሎቹ እንግዲህ የበላይነት የበታችነት ስሜቶች ናቸው። ግን ዋናው ይሄ ነው።
አቶ ገረሱ ቱፋ እንግዲህ ቅራኔ አለ በሚለው የተስማማን ይመስለኛል። በህወሓትና በቢአደን እንዲሁም በኦህደድ መካከል ሁለቱ የብሔር ድርጅቶች እንዲሁም ደግሞ ህወሓት ይቆጣጠር ነበር ተብሎ የሚገመተው ሲባል የነበረው ህወሓትና እነኚህ ሁለት ድርጅቶች መካከል ቅራኔ አለ። እንዲሁም በስብሰባውም ላይ የተነሳው ምንድነው? ያው እንደተለመደው አንዱ ጠባብና አንዱ ትምክህተኛ ድርጅቶች ተብለው ነው። ዋናው እንግዲህ ከዚህ ሁሉ ውጥንቅጥ ውስጥ ይሄ ልዩነት እንዳለ ሆኖ ህዝብ ያነሳው ጥያቄ ሊመለስ ይችላል ወይ? አቶ ገረሱ ቱፋ
እነዚህ ድርጅቶች እንዴት መጡ የሚለውን መስፍን ያነሳቸውን እንዳለ ተቀብዬ አንዳንድ ነገሮችን ሰጥቼ ወደዛ መሄድ ፈልጋለሁ። አንደኛ እነዚህ ድርጅቶች የተለያየ አይነት ታሪካዊ አመጣጥ ነው ያላቸው። ብአዴን ቀድሞ ይሄድ ይባል የነበረው እሱ ነው። በኋላ ላይ አገር ቤት ከገቡ በኋላ ወደ አማራ ብሔራዊ ንቅናቄ የተቀየረው። ኦህዴድ ደግሞ ተወሰኑ ከህድን የወጡ ሌላው ደግሞ በተለያየ መንገድ ከነሱ ጋር የነበሩ ሰዎች ናቸው ተሰባስበው ወደ ኦሮሚያ አካባቢ ለመግባት ሲፈልጉ የፈጠሯቸው ድርጅቶች ናቸው። ስለዚህ የድርጅታዊ ተክለሰውነት ያልነበረው የሪዮት ዓለም የሚጎለው መሪ አስተሳሰቡን የሚያቀብል ሰው የሚጎለው ሁሉን ነገር ከነሱ ተቀብሎ እነሱን አጅቦ ህብረ ብሔራዊ ለማስመሰል ብቻ የተፈጠረ ድርጅት ነበረ። እስከ 2005 በዛ መልኩ ነው የቆየው ኦህዴድን ማለት ነው። ብአዴን ከኦህዴድ ወደ ብአዴን ይቀየር እንጂ በተወሰነ ደረጃ የድርጅት መልክ ነበረው። ግን ሌላ ችግር ነበረው። ሌላ ችግሩ አንደኛ የአማራ ብሔረተኝነት በሌላው በኩል በነበረው መልኩ የአማራ ህዝብ ኢትዮጵያ ውስጥ በነበረው ታሪካዊ ሚና ምክንያት በዛ መንገድ ስላልነበረው ያንን ነገር የሚቀበልም መሰረት አልነበረውም። በተለይ በአማራ አካባቢም ይሁን በከተሞች አካባቢ በነበረው ሁኔታ ስለዚህ ዝም ብሎ መሃል ላይ ተንጠለጠለ አይነት ነገር የህዝቡንም ፍላጎት ብሔረተኛም ሆኖ ራሱ ቢታይ በጊዜው በዛ መልኩ የሚቀበለው ሰው አልነበረም። እሱም ደግሞ ለዛ ዝግጁ አልነበረም። ስለዚህ እነዚህ በየአካባቢያቸው ይታዩ የነበሩት ልክ የቲፒኤልኤፍ ጥገኛ የነሱ ወኪሎች ተደርገው ነበር ይታዩ የነበሩት። ሁሉም ቦታ በዚህ መልኩ ነው ሰው ሲገነዘባቸውና ሲያስባቸው የነበረው። 2005 በኋላ ኦህዴድ ውስጥ የተፈጠረ አንድ ነገር አለ። በቅንጅት ምርጫ በኋላ በተወሰነ ደረጃ የተወሰነ የፖለቲካ ምህዳር ለኦህዴድ ተከፈተለት። ብዙ ወጣቶች፣ የተማሩ ወጣቶች በተለያየ ምክንያት እዛ ውስጥ ገቡ። ከዛ በፊት ውስን አባል የነበረው እነዛ አባሎች የአቅም በጣም ብዙ ችግሮች የነበረባቸው ሰዎችን ሄዶ የማያሳምኑ ኦሮሚያ ውስጥ ላለፉት 25 26 አመታት ሲደረጉ የነበረው ግድያ ስርዓት ውስጥ በከፍተኛ ደረጃ ሲሳተፉ የነበሩ ምንም አይነት አዳዲስ አይዲያዎችን የማያመነጩ ህዝብን በደንብ ማንቀሳቀስ ያልቻሉ ዝም ብሎ የተወካዮች የነበሩትን ሁኔታ በተወሰነ ደረጃ እየቀየረው መጣ። ቁጥሩም ውስን ነበር ከ2005 በፊት። ስለዚህ የተወሰነ ጥቅምም ይጋሩ ነበረ እና ምንም አይነት ለውጥ ሲታይ አልነበረም። አንዳንድ ቅር ያላቸው ሰዎች በተለያየ ጊዜ የድርጅቱ መሪዎችም የነበሩ ሰዎች ተሰደዋል። የክልሉ መሪ የነበሩ ሰዎች ያ ሰውን በጣም ብዙ ሰዎችን እዛ ውስጥ በማስገባታቸው እንደ በፊቱ የጥቅም ተጋሪም እየቀነሰ መጣ። ቁጥሩ እየበዛ ሲሄድ አሁን 4 ሚሊዮን ነው አለን አባል የሚሉት እና 4 ሚሊዮን ሲሆን ህዝብ ውስጥ ያለው ቅሬታ እንዳለ ድርጅት ውስጥ ገባ። ድርጅቱም እዛ ውስጥ መሬት ይሁን ስልጣን ይሁን ሌሎች አይነት ጥቅማ ጥቅሞችን ይሁን በፈለገው መንገድ ይሰጥ የነበረውን በዛ መስጠት አልቻለም። ስለዚህ ህዝብ ውስጥ የነበረው ቅሬታ እንዳለ ገባ። ባለፉት 3 አመታት ደግሞ እንደምናስታውሰው ከፍተኛ የህዝብ አመጽ ነበረ፣ የተለያየ ጥያቄዎች ነበረ። እስካሁን ሲደረጉ የነበሩ ጭቆናዎች ህዝብ ውስጥ ህዝቡን እንዳለ ማንቀሳቀስ ቻሉ። ስለዚህ ኦህዴድ በፊት የሚሰራውን ስራ እየሰራ መቀጠል አስቸጋሪ ሆነ። በዛ ምክንያት የበፊቱን አመራሮች ቀይሮ አሁን የመጡትን አመጣ። አሁን የመጡት ሁለት ነገር ነው ማድረግ የሞከሩት። አይ ቲንክ ይሄ አቶ ለማ መገርሳ ወደ ስልጣን ከመጡ ከጥቂት ወራት በፊት በኋላ ያደረጉት ንግግር ወዴት እንደሚሄዱ ያሳይ እንደነበረ፣ በዛን ጊዜ ብዙ ሰው ግጭት እንዳለ ብዙ ማያምንም ነበረ እና እሱ ያሳያል የሚል እምነት አለኝ። አንደኛ ህዝቡ ሲያነሳቸው የነበሩ ጥያቄዎችን እንዳለ ለአባሎቹ እና በጊዜው ለሰበሰባቸው ወጣቶች ተናገረ። መስፍን ቅድም የጠቀሰውን ነገር ብሶት የመጣውን ለኦሮሞ ናሽናሊዝም ወይንም ብሔረተኝነት ጥሪ አደረገ። ማለት ህዝቡ የሚያነሳውን ጥያቄ እንመልሳለን፣ ህዝባችን ነው ከዚህ በኋላ ጌታችን የሚል መልእክት አስተላለፈ። በጊዜው ብዙ ባይታመንም በሂደት አንዳንድ በወሰዷቸው እርምጃዎች በጣም የተቀናጀ ሁሉን አቀፍ እርምጃ ባይወስዱም በተወሰኑ ነገሮች ላይ የወሰዷቸው እርምጃዎች እነዛ ነገሮች እውነት ሊሆኑ ይችላሉ የሚል ሰው ውስጥ እያደረ መጣ። ሌላኛው በዛ ነገር ላይ ሁለት ነገር ነው ያደረገው። አንደኛ የኦሮሞን ጥያቄዎች የኦሮሞን ብሶት እየሰማን ነው እና የእናንተ ብሶት የኛ ብሶት ነው፣ ከዚህ በኋላ እናንተ ነው የምናዳምጠው የሚል መልእክት ለኦሮሞ ማስተላለፍና ሁለተኛ ደግሞ በሌላው አካባቢ ያለውን ፍራት ብዙ ጊዜ የኦሮሞ ሁሉ ማለት ለቅናቄዎች ከመገልጠል ጋር ይተሳሰሩ ስለነበረ ችግራችን እዚህ ሀገር ውስጥ ነው መፍታት የምንችለው ኢትዮጵያ ያለ ኦሮሞ ልትኖር አትችልም እዚህ ውስጥ ችግራችን መፍታት እንችላለን የሚልም ዛው ላይ ደግሞ እነዚህ ሁለት ነገር ነው መናገር የምፈልገው ብለው ሁለት ነገር ነው ያንቀን የተናገረው ከሌላው ህዝብ ጋርም እዚህ ሀገር ውስጥ ችግራችን ፈተን ራሳችንን እያስተዳደርን አብረን መኖር እንችላለን የሚል በጣም ተደጋግሞ ተናገረ የመጀመሪያው ንግግሩ ላይና እሱ ነገር በጊዜው ያው ህዋት የላካቸው ናቸው ህዝብን ለማረጋጋት ነው የሚል ነገር ነበር ይመጣ የነበረውና ከዛ በኋላ በተከታታይ የወሰዷቸው እርምጃዎች መሬት ማስመለስ የተለያዩ አይነት እርምጃዎችን እየወሰዱ ሲሄዱ ከውስጥ እነሱ ላይ ግጭት የመፍጠር አይነት ነገር ነበር ሲጠራ ሲደረገ የነበረው በተለያየ ከውስጥ ሲቀር ደግሞ ከሶማሊ ጋር የነበረው ግጭት አብዛኛውን የኦሮሞ ድጋፍ እንዲያገኙ አደረገ ከዚህ በፊት ኦሆዲድ በዚህ መልኩ ድጋፍ አግኝቶ ያውቅም ከፍተኛ ድጋፍ እያገኘ መጣ ስለዚህ የውስጡን ድጋፍ ካሰባሰበ በኋላ ለሌሎች አካባቢዎች ቀድም ያልኩት ሁለት ነገር ነበር ሲጠቅስ የነበረውና ለሁለተኛውም ነገር መልስ የመስጠት አይነት ነገር ከባአዴን ጋርና ወደ ባህር ዳር መሄዱ አንዳንድ ኢፈርቶች ከሌላውም አካባቢ ሰው አይ እነዚህ ሰዎች አላፊነት የሚሰማቸው እና አገሩን ከዚህ ቀውስ ሊያወጡ ይችላሉ የሚል አይነት እምነት እንዲያድርባቸው አደረገ ይሄንን እምነት ማጠንከር ለነዚህ ሁለቱ ድርጅቶች አሁን እንደ ድርጅት ለመቀጠል ዋንኛ ስትራቴጂያቸው ወይ ደግሞ ዱላቸው ነው መሆን ያለበትና ይሄንን ነገር ከቀጠሉ በተወሰነ ደረጃ ዘሀገር ውስጥ ቀውስ ሊያስቀሩ ይችላሉ የተወሰኑ ጥያቄዎችንም ሊመለሱ ይችላሉ ልዩነቱ አሁንም የኃይል ሚዛን በተለይ አሁን የመጣው የደህንነቱን ያዘ በተወሰነ ደረጃ ሚሊተሪውን በነሱ እጅ ያለ ስለሆነ የኃይል ሚዛኑ ወዴት ይሄዳል የሚለው ጥያቄ ነው እንጂ ጥያቄው እነዚህ ድርጅቶች መስራታቸውን ካጠነከሩ እና አብሮም በደንብ ስራቸውን ካቀናጁ ሌሎችንም ከራሳቸው ቅድም መስፈን የጠቀሳቸው ደቡብና አሁን ምንም ሮል እንደሚጫወት ማናየውንም ኃይል ማሰባሰብ ከቻሉ የተወሰኑ ችግሮችን መፍታትና አቅጣጫ መስጠት ይችላሉ የሚል እምነት አለኝ።
አቶ ገረሱ እንደው ቀደም ብዬ ደራርቤ ጥያቄ ያቀርበ የነበረ ይቅርታ ጠይቃለሁ እሱን ወደኋላ ኢትዮጵያ ህዝብ የሚያቀርበው የመብት ጥያቄ ያልኩትን መደምደሚያ ላይ እንመጣበታለን። አቶ መስፍን ነጋሽ አሁን አቶ ገረሱ ያለው ላይ የምታክለው ወይንም የተለየ አመለካከት ካለ በዚህ ላይ ወደሚቀጥል ጥያቄ ከመሄዴ በፊት
እንደው ለመጨመር ገረሱ ጥሩ አድርጎ እኔ የበለልኩትን ጨምሮ ታሪካዊ ዳራውንም ለማስቀመጥ ሞክሯልና ጥሩ ነው። እሱ ላይ አንድ መጨመር የምፈልገው ነገር እነዚህ ሶስት ድርጅቶች ህወሓት፣ ኦህዴድ እና ብአዴን በሶስት አቅጣጫ ነፍሳቸው የተወጠረች ድርጅቶች ናቸው። በአንድ በኩል እንወክላለን የሚሉት ብሔር አለ፣ በሌላ በኩል ኢህአዴግ የሚባል የጋራ ቤታቸው አለ፣ በሶስተኛ ወገን ደግሞ ኢትዮጵያ የምትባለው አገር አለች። አሁን ዴሞክራሲያዊ ከሆኑ ከሶስቱም አቅጣጫ የሚመጡትን ግፊቶች አስማምተው መፍታት ይችላሉ። አሁን ለምሳሌ አቶ ለማ ባህር ዳር ሄደው የተናገሩት አንድ ነገር በብሔር ታጥሮ በክልል ታጥሮ መቆየት ለድርጅቶቹም ለህዝቦቹም የሚጠቅም እንዳልሆነ ተናግረዋል። ኦሮሞ ቢሄድ አዋሽን አይሻገርም፣ አማራ ቢሄድ አባይን አይሻገርም ብለው ይሄ ለኔ ትልቅ ምሳሌያዊ ትርጉም ያለው ንግግር ነው። ስለዚህ ምክንያቱም አንደኛው ድርጅት ተነስቶ በኔ ክልል ውስጥ ያለውን የዴሞክራሲ የኢኮኖሚ የፍትህ ጥያቄ እፈታለሁ ሊል አይችልም። አንድ ክልል ብቻውን ደሴት ሆኖ እነዛን ጥያቄዎች ከሌላው የኢትዮጵያ ህዝብ ለይቶ ሊፈታቸው አይችልም። ስለዚህ ዞሮ ዞሮ የሌሎቹንም ኢትዮጵያውያን በድርጅትም በህዝብም ደረጃ ጥያቄዎች መመለስ አለበት የሚያመጣው ነገር። በሌላ በኩል ደግሞ እነዚህ ለብሔርና ለአገር የሚተርፉ ጠቃሚ ጥያቄዎች ለብሔረሰቡና ለአገር የሚመለሱት መልሶች ኢህአዴግ ውስጥ የሚፈጥራቸው ጥያቄዎች ሊኖሩ ይችላል። ምክንያቱም ሁሉም እኩል ደረጃ በዴሞክራሲ በፍትህ ጥያቄ ላይ እኩል ግንዛቤና እኩል ፍላጎት እንዳላቸው ምናቅበት መረጃ የለንም እስካሁን። ስለዚህ ይሄ ድርጅት ውስጥ ሌላ ውጥረት ያመጣባቸዋል እና ሶስቱም እነዚህን ሶስት የሚስቧቸውን ጥያቄዎች አስማምተው መመለስ ካልቻሉ ለድርጅታቸውም ለሀገሪቱም ብዙ የሚጠቅም ጥቅም ያለ አይመስለኝም።
እሺ፣ አመሰግናለሁ። እንግዲህ ሌላው በጣም አንገብጋቢና አሳሳቢ የሆነው በአሁኑ ወቅት የኢትዮጵያ ሁኔታ በየቦታው ያለው መናቆር ነው። ትልቁ በዚህ በኦሮሚያ ክልልና በኢትዮጵያ ሶማሌ ክልል መካከል ያለውና ወደ 600 ሺህ በላይ ሰው ያፈናቀለ እና በትምህርት ቤቶች መካከል በኮሌጆች ለምሳሌ የሰመረ መማር ማስተማር ሂደት የለም። ተማሪዎች ወደ የክልላቸው ይሄዳሉ። ተማሪዎች ስጋት አለባቸው ለደህንነታቸው። በዛ ላይ ደግሞ የአገሪቱንም ደግሞ የዕለታዊ ኑሮ መገመት ይቻላል። የማምረት ሂደቱ፣ የኢኮኖሚ ጥረቱ፣ የመናገዱ ብዙ ነገር የተደናቀፈ ነው የሚመስለው። ይህንን በምን አይነት መልኩ ነው እነዚህ ድርጅቶች ወደ ቀና መስመር የሚመልሱት? በተለይ ደግሞ ወታደሩን የሚቆጣጠረው ቲፒኤልኤፍ ነው ከተባለ፣ ዋናው ኃይል ነው ከተባለ፣ እነኚህን የሚካሄዱትን ግጭቶች ለማቆም ተሳነው ወይስ አልፈለገም ብላችሁ ነው የምታስቡት? አቶ ገረሱ።
እንደሚመስለኝ እነዚህ በየቦታው የምናያቸው ግጭቶች ተፈጥሯዊ ግጭቶች አይደሉም። ማለት በዛ ሀገር ውስጥ በተለያየ ምክንያት ሰዎች በተለያየ አጎራባች ህዝቦች፣ በተለያየ ብሔሮች ወይንም በአንድ ብሔር ውስጥም በተለያየ ጎሳዎች በተለያየ መንገድ ይጋጩ ነበረ ከዚህ በፊትም። አሁን በቅርብ ጊዜ የምናያቸው ነገሮች የተለመዱና የተፈጥሯዊ ግጭቶች ማለት የአካባቢው ምክንያት በግጦሽ ይሁን በተለያየ መንገድ እንደዚህ አይነት የሚከሰቱ አይደሉም። ለምሳሌ የሶማሌን ከወሰድን በኦሮሚያና በሶማሌ ክልል መካከል ወደ 1000 ኪሎ ሜትር ነው ያለው ድንበሩ። 1000ውንም ኪሎ ሜትር ላይ ነው የተከሰተው። ባሌ ተከስቷል፣ ቦረና ጉጂ አካባቢ፣ ሀረርጌ ተከስቷል። በአካባቢው ያሉ ሰዎች አርብቶ አደሮችና ገበሬዎች ናቸው። እነዚህ ተደራጅተው ለመዋጋት ብለው ያንን ሁሉ 1000 ኪሎ ሜትር የሚሸፍን ቦታ ላይ ጦርነት አያውጁም። ይሄ የሚያሳየው እነዚህ ሰው ሰራሽ የሆነ ኃይል ከዚህ ነገር ሊያተርፍ የፈለገ ያቀነባበራቸው እንደሆነ ይታወቃሉ። በትምህርት ቤትም ያነሳሻቸው እኔም በተማሪዎች እንቅስቃሴ ውስጥ ነበርኩ ገና ሲጀምር አካባቢ ነው። ከዛን ጊዜ ጀምሮ በተለያየ ምክንያት በተለያየ ብሔሮች መካከል አንዳንዴ ቴንሽኖች ይነሳሉ። አሁንም ደግሞ ይሄ በተለይ ኦሮሚያ ውስጥ ተቃውሞ ከተነሳ ላለፉት 3 አመታት በከፍተኛ ደረጃ ነበረ። ሲጀምር አካባቢ ህዝቡ በጣም ብሶት ነበረው፣ ከፍተኛ ብሶቶች ነበሩ። ምክንያቱም ከረጅም ጊዜ ግድያ፣ ጭቆና፣ መፈናቀል፣ የመሬት ማጣት ከጭንቀት ውስጥ የተወለደ እንቅስቃሴ ነበረ እና በዛ ምክንያት በየቦታው የተለያየ አይነት ብሶቶች ነበሩ። ባለፉት 2-3 አመታት ግን በተወሰነ ደረጃ ሰው በጣም ብዙ ሰዎች ቢሰውም ቢሞትም የሆነ የአሸናፊነት መንፈስ በእንቅስቃሴው በሚያደርጉ ሰዎች መካከል አይ ነበር። እኔ በራሴ ማለት ነው ይሄንን ነገር በጣም በቅርበት ነው መከታተለው። ሌላኛው ደግሞ ኦሮሚያ ውስጥ ብቻ ሳይሆን በሌሎች አካባቢዎች ያሉ ችግሮችም ካልተፈቱ አይፈታም የሚለው በብዙ ሰዎች ዘንድ ግንዛቤ አግኝቶ በየቦታው እንደዚህ አይነት የመተባበር መንፈስ በየቦታው እየተነሳ ባለበት ሁኔታ ነው ያለው። አሁን እንዳልኩት የኦፒዲዮ ቅድም እንደገለጽኩት የኦፒዲዮ አመራሮችም በተለያየ መንገድ ለሌላውም ጥሪ ያደረጉ ባሉበት ሁኔታ ከውጭ ሀገርም እነዚህ የተለያየ አይነት እንቅስቃሴ ውስጥ የሚሳተፉ ሰዎች እንደዚህ አይነት መልእክት በሚያስተላልፉበት ጊዜ የሚያጋጭ ተፈጥሯዊ የሆነ ሁኔታ አይፈጠርም። ስለዚህ እነዚህ ነገሮች የተቀናጁ አቅሙን ያለው ሰው እነዚህ በየአካባቢው እንቅስቃሴ ድርጅቶቹ በተወሰነ ደረጃ በህዝብ ዘንድ ተቀባይነት እያገኙ ሲሄዱ ቲፒኤልኤፍ ላለፉት 26 አመታት የነበረውን ተጽዕኖ አጣለው ከሚል ድርጅቶቹን በራሳቸውም መሰረት ህዝብ ዘንድ ተቀባይነት እንዳያገኙ ከሌላውም ጋር ደግሞ የተካረረ ግጭት ውስጥ እንዲገቡ ከመፈለግ የተቀነባበረ ነው የሚያስብለኝ። ማለት 1-2-3 መረጃ ብዬ መረጃዎችም ያሉኝ አሉ። ምሽግ ቆፍረው ነው የሚዋጉት እነዚህ ኃይሎች እና በጣም በትልቅ መሳሪያ ነው የሚዋጉት።
የትኞቹ ኃይሎች?
ገበሬ ሊኖር የማይችል ለምሳሌ የልዩ ፖሊስ የሚባለው ታዞ እንደሚያደርግ እና ልዩ ፖሊስ አይ ቲንክ 2006 ጀምሮ እዛው ነበረ። እንደዚህ አይነት ነገር በዚህ ደረጃ አልነበረም በፊት እና ይሄ ነገር ማስቆም ቢፈልጉ ማስቆም ብዙ ከባድ ነገር አይመስለኝም። ለሶማሌ ህዝብም እንዲጠቅም ተደርጎ አንዳንድ ሰዎች ከሶማሌ መስፋፋት ጋር ሊያያይዙት ይሞክራሉ። በዛ መልክም አይደለም፣ ስልታዊ ወይም ታክቲካል ትርፍ ለማግኘት እነዚህን ክልሎች ሰላማቸውን ለማናጋትና ድርጅቶቹን ውጥረት ውስጥ አስገብቶ በህዝብ ዘንድ ያገኙትን ተቀባይነት እንዲያጡ አቅም ኑሯቸው በኢህአዲግ ውስጥ እነሱን እንዳይገዳደሯቸውና ኢህአዲግን ራሱ ዲሞክራታይዝ እንዳያደርጉ ለማድረግ ከመፈለግ የመጣ ነው እንጂ ተፈጥሯዊ ዝም ብሎ እንዲሁ ከበፊት ከእንደነበረው አይነት ግጭት ነው የሚል እምነት የለኝም እኔ በበኩሌ ማለት ነው።
እሺ፣ አቶ ገረሱ ግን በሌላ በኩል እዚህ በስራችን አማካይነት ወደ ህዝብ ስንደርስ አንዳንድ ቦታ በተለይ በኦሮሚያ ሰፋሪ ውጡልን የሚባልም እንዳለ ነው የሚነገረው። በዘገባ የምናገኘው ተባረሩ ከተባሉት ውጡልን የሚል ትዕዛዝ ወይንም ናም የጥቃት እርምጃ እንዳለ ነው የምንሰማው። በሌላ በኩል በኦሮሚያ ውስጥ እየተካሄደ ያለው ልጨርስ ጥያቄ ኦሮሚያ ውስጥ በመሪዎችና በመብት ጠያቂዎች መካከል የመስማማት አዝማሚያ ቢታይም በተቀሩት ያገሪ ከፍተኛ መልካ ምድር ደግሞ ጥያቄዎቹ እንዳሉ ናቸው። ህዝቡም ያነሳቸው በርካታ ጥያቄዎች አሉ። ኦሮሚያ ውስጥም ችግሩ እየከፋ ነው እንጂ የሄደው የተመለሰ ነገር የለም። ስለዚህ አሁን ወደ መፍቴ አቅጣጫ ስንሄድ ምንድነው መደረግ ያለበት? በእነዚህ ድርጅቶች ቺን ሀገር በሚያስተዳድሩ እነዚህ ድርጅቶች መካከል ምንድነው መደረግ ያለበት? አሁን አቶ ገረሱ የሚያነሱት ነገር አለ፣ ግልጽ ባይሆንም በመንግስት የተከሰከሰ ነው የሚሉት ነገር አለ። ይሄ እንዴት ነው ግልጽ በሆነ ለህዝብ እየታበቅቶ ውይይት ተደርጎበት እልባት የሚያገኘው? አቶ መስፈንን ደሞ ልጠይቅ።
እንደው ከፈቀድሽልኝ ትዝታ ገረሱ ባለው ላይ አንዳንድ ነገር ለመጨመር ፈልጋለሁ። የነዚህ ግጭቶች መነሻ 3 ይመስለኛል። አንደኛው ፖለቲካዊ ጥቅምን ታሳቢ በማድረግ ያሉ ግጭቶችን ማባባስ ወይም መልካቸውን እንዲቀይሩ ማድረግ በመጠናቸውም በሚያደርሱት ጉዳትም ማለት ነው። ሶማሌና በኦሮሚያ ድንበር አካባቢ የተከሰተው ያ በጣም አሳዛኝ ድርጊት አንድ ምሳሌ ሊሆን ይችላል። ግን ፖለቲካዊ ጥቅምን ታሳቢ በማድረግ ግጭት የሚነሳው በዚህ በትልልቆቹ ብቻ አይደለም። በቀበሌ በወረዳ ደረጃም በዛ ደረጃ ያሉ ፖለቲከኞች የራሳቸውን የፖለቲካ ጥቅም ለማስጠበቅ ሲሉ ለምሳሌ አንድ ወረዳ ላይ ያሉ 2 ለስልጣን የሚፎካከሩ ፖለቲከኞች አንደኛው የህዝቡን ድጋፍ ለማግኘት ወይም አለቆቹን ደስ ለማሰኘት እንዲህ አይነት ነገሮች ሊያደርጉ ይችላል። ፖለቲካዊ ጥቅምን ታሳቢ ያደረገ ሲባል በዚህ በትልልቁ ግጭት ብቻ መወሰን ያለበት አይመስለኝም። ሁለተኛው የግጭቶቹ መንስኤ የሚመስለኝ የብሶቶች መጠራቀም። ዜጎች ይቅር ያላቸውን ነገር ሌላው ቀርቶ ሰላማዊ ሰልፍ ወጥተው ተቆጥተው ተሳድበው ጮኸው በሚያገኙት የሚዲያ መድረክ ላይ ተቃውሟቸውን ትችታቸውን ጽፈው ወይም የሆነ ሰው የነሱን ድምጽ የነሱን ብሶት ሲልላቸው ሰምተው እንደው ተናግረው እንኳን ቢወጣላቸው አልተፈቀደላቸው። ከዛ የባሰ ደግሞ እየታሰሩ እየተገደሉ እየተገረፉ እየተሰቃዩ ይሄን ነው የሚሰማው ሰው። ዜናው ወሬው ሁሉ ይሄ ነውና ይሄ የብሶት መጠራቀም አለና አጠገብ የተገኘን የኔ ጠላት ነው የተባለን አካል ማጥቃቱ ለታፈነ ሰው ብዙ ከባድ ሆኖ አይታይም ይመስለኛል። ሶስተኛው ዋና ምክንያት አንዱ ቁልፍ ምክንያት አድርጌ የማየው በህዝቦች መካከል የተዘራው የመጠራጠር መንፈስ ነው። ይሄ ወደንም ጠላንም ብሔር ተኮር ፖለቲካ በቅጡ ካልተያዘ የሚፈጠረው ውጤት ነው። መጀመሪያ ሲጀመር ይሄ ግብ አለ የለም ሌላ ጥያቄ ነው ላይኖር ይችላል። ግን በውጤቱ ግን መጠራጠርን ማስከተሉ የማይቀር ቀደም ሲል ከተቀስኳቸው ከሁለቱ ምክንያቶች ጋር ይሄኛው ደግሞ ይደመራል። እና ለባብሰው ካላል በተለይ በትግራይ ወንድሞቻችንና እህቶቻችን ላይ ከፍ ያለ መጠራጠር ተፈጥሯል በሌላው ዘንድ። ይሄ ብንሸፋፍነውም ብዙ የትም የሚያደርሰን አይመስለኝም። እና በዚህ በውጥረት ውስጥ በዛ ላይ ይሄንን ውጥረት ለፖለቲካ ጥቅማቸው መጠቀም የሚፈልጉ ሰዎች በየአካባቢው ታጠቁም ያልታጠቁ ሰዎች ባሉበት ይሄ ነገር ሲጨመር ማንንም ሊያስቆመው የሚችል አይመስለኝም። እና እነዚህ 3 ምክንያቶች እየተመጋገቡ ነው ግጭቶቹን የሚያመጧቸው ትንንሾቹንም ትልልቆቹንም በያስባለው። ወደ መፍትሄ ያልሽው እኔ 2 ቁልፍ መፍትሄ ነው የሚታየኝ ነገርን ለማሳጠር እንድመቸኝም ብዬ ነው ወደ 2 ያሳነስኳቸው። አንደኛው የኢትዮጵያውያን ዜጎች በየራሳቸው የትም ምንም ይሁን የኢትዮጵያውያንን ጥያቄዎች ዲሞክራሲያዊና ፍትሃዊ በሆነ መንገድ መፍታት መጀመር ያስፈልጋል። አንድ ላይ አንድ ስብሰባ ላይ ቁጭ ተብሎ አይደለም እነዚህ ጥያቄዎች የሚፈቱት። ረጅም ጊዜ የሚወስዱ ጥያቄዎች አሉ። በአፋጣኝ በአንድ አዋጅ በአንድ ትዕዛዝ መፈታት የሚችሉ አሉ። እነዚህን መመለስ መጀመር ያስፈልጋል። ቢያንስ ለመፍትሄው አንዱ መነሻ እሱ ነው ብዬ አስባለሁ። ሁለተኛው ደግሞ አሁን ትንሽ ምልክቱ መታየት የጀመረው በኢትዮጵያዊ ወንድማማችነት መንፈስ የመነጋገር ነገር በደንብ መስፋፋት አለበት። ይሄ ሰዎች የብሔር ማንነታቸውን ይካዱ የብሔር መብታቸው አይከበር ማለት አይደለም፣ ግን የሚያስተሳስራቸውንም ነገር እሱንም አጉልቶ ማስቀመጥ ያስፈልጋል። እነዚህን 2 ነገሮች ጎን ለጎን አድርጎ መጓዝ ከተጀመረ ችግሮቹን መፍታት እንጀምራለን እንፈታቸዋለን ብዬ በቅርብ አመታት አላስብም። ግን ቢያንስ ወደ ትክክለኛው የመፍትሄ መንገዱን እንጀምራለን ብያስባለሁ እና ለኔ ሁለት ቁልፍ መፍትሄዎች እነዚህ ናቸው ብያስባለሁ።
አመሰግናለሁ። አቶ ገረሱ ቱፋዚ ላይ የሚያክሉት መፍትሄ ካለ የርሶን ሐሳብ ልውሰድና እናጠቃልላለን።
ላለፉት 25 አመታት አይቲክ 3 የፖለቲካ ጎራዎች ነበሩ የሚል እምነት ነው ያለኝ እኔ። አንደኛው ስልጣን ላይ ያለው ኃይል ኢትዮጵያ ውስጥ በታሪክ ሂደት ውስጥ ችግር ነበር፣ እሱን ችግር ፈትቻለሁ፣ አሁን ይሄ ብቻ ነው መንገድ የሚል። ሌሎች ሁለት ጎራዎች ደግሞ ኢትዮጵያ ውስጥ የነበሩ ብሔራዊ እና ሌሎች ጥቆናዎችን በስፋት ሲያነሱ የነበሩ በማከላቸው የተለየ አይነት አመለካከት ያላቸው ማለት ነው። እነዚህ ብሔሮች የነበረባቸውን ጥቆና በነጻነት ብቻ ነው የሚፈታው ከሚለው እስከ በፌዴሬሽንም ሊፈታ ይችላል እስከሚለው ድረስ የተለየ አይነት አመለካከት ያለው ጎራ ማለት ነው። ሌላኛው ጎራ ደግሞ ብዙ ጊዜ ትርክቱ በአንድነቱ ላይ ብቻ የሚያተኩር እና በነበረው ነገር ላይ ትችቶችን ብዙ የማይቀበል ውስጡ እሱም የራሱ ዳይቨርሲቲ ያለው እንደዚህ አይነት ካታጎሪ አለ። ስለዚህ ለብሔር ጭቆና የሚታገለውም አካል ያንን አካባቢ ማንቀሳቀስ ላይ ከሚገባው በላይ ማተኩርና አጠቃላይ ሆኖ ከሌሎች ጋር ሊያስተሳስሩ የሚችሉ የጋራ ነገሮችን ያለ መቅረጽ ችግር ይታይበት ነበረ። በዛኛው በኩል ያሉ ደግሞ ያለምንም ቅድመ ሁኔታ አብሮ መኖር ላይ ብቻ ማተኮር ማለት ላለፉት 60 አመታት እዛ ሀገር ውስጥ ግጭትን የፈጠሩ ጦርነቶችን የፈጠሩ በመቶ ሺህ የሚቆጠሩ ሰዎች በኤርትራ፣ በኦሮሞ፣ በኦጋዴን ችግሮች ላይ ብዙ ትኩረት ያለ መስጠት አይነት በተለምዶ አንድነት ኃይል የሚባለው ማለት ነው። እነዚህ እዛ ሀገር ውስጥ በታሪክ ሂደት ውስጥ እየተነሱ ያሉ ብዙ ሰዎች የታገሉላቸው የተሰውላቸው ችግሮችም ሊፈቱ ይችላሉ። እነዛም ተፈተው አዲስ አይነት ሞዴል ተፈጥሮ አዲስ አይነት ሶሻል ኮንትራክት የሚሉት ፈረንጆቹ ተፈጥሮ አብሮ መኖር እንደሚቻል ሁለቱም ጥያቄ ዲሞክራቲክ በሆነ መንገድ ሊመለስ እንደሚችል ያለማሰብ ሂደት ይታያል። ስለዚህ ስልጣን ላይ ያለው ኃይል አንዳንድ ጊዜ ጥንቀቱ ለአንድነት ብቻ እንደሆነ ያሳየ፣ ሌላ ጊዜ ደግሞ የኃይሉ ሚዛን ያያየ፣ ሌላው ጊዜ ደግሞ ጥንቀቱ በታሪክ ሂደት ውስጥ የብሔር ጭቆና ለደረሰባቸው ወገኖች ብቻ እንደሚያስብ ያደረገ ሁለቱን ያጣላ እስካሁን ቆየን። አሁን በሀገር ውስጥ ከፍተኛ የፖለቲካ ቀውስ አለ፣ የኢኮኖሚ ቀውስ አለ። ብዙ ጊዜ ብዙ ሰው አስተያየት የማይሰጥበት ኢትዮጵያ 16 ቢሊዮን አስገብታ 3 ቢሊዮን የምትልክ ሀገር ናት እና መንግስቱ ደግሞ እዛ ሀገር ውስጥ ባሉ ህዝቦች ምንም አይነት ተቀባይነት የሌለው ሌጂትመሲ የሚባለውን ነገር ፍጹም ያጣ አንድ ግሩፕ መንግስት ተደርጎ የሚታሰብ ቢያንስ እዛ ሀገር ውስጥ ያለው መንግስት የማይለው መንግስት ነው። ስለዚህ ኢትዮጵያ ውስጥ የሚጎለው ዲሞክራሲ ብቻ አይደለም የሚጎለው የመንግስትም ሌጂትመሲ ይጎለዋል። ይሄ መንግስት መንግስታችን ነው የሚል ሰው የለም ትንሽ ነው። ስለዚህ አንደኛ እነዚህ ሁለት የፖለቲካ ካታጎሪዎች የህዝቦችን መብት ተከብሮ አብሮ መኖር እንደሚቻል ያንን ሊያስችል የሚችል ሞዴል ላይ ተኩሮ መስራት አለባቸው የሚታገሉ አካሎች። ስልጣን ላይ ያለው ኃይል አሁን ኢትዮጵያ የጫፍ ላይ ደርሳለች፣ በነበረው መንገድ ወደፊት መቀጠል አይቻልም። መንግስቱ ደግሞ አሁን ባለው ቀውስ ውስጥ ያለ የንግድ እንቅስቃሴዎች፣ የሰዎች የማምረት አቅም፣ የሰዎች በሰላም ወጥቶ የመግባት መማር እሱ ችግር ውስጥ ከገባ አሁን ያለው ኢኮኖሚ ራሱ ከዚህ ወደታች እየሄደ ከፍተኛ ኢኮኖሚ ቀውስ እንደሚያመጣና አጠቃላይ ሀገር ውስጥ ቀውስና ግጭት ሊያመጣ ስለሚችል የትኛውም ህዝብ የትኛውም ቡድን ከዚህ ሊያተርፍ እንደማይችል አውቆ በፊት እስካሁን የለመደውን ብቸኛ ወሳኝ ሆኖ የመቆየት ፍላጎቱን ገድቦ አንደኛ ድርጅቱን ዲሞክራታይዝ አድርጎ እስካሁን የነበሩ ግጭት ሲያስነሱ ትግል ሲያስነሱ የነበሩ ጥያቄዎችንም መልሶ በህዝቦች መካከል ያለውን ቅራኔ ለመፍታትና በአዲስ መልክ ግንኙነቱን እንደገና ለማሻሻል አይ በደንብ መጣር ያለበት ይመስለኛል። ሌሎችም ደግሞ ችግር ነበረ በፊት አሁንም ችግር አለ፣ ወደፊት ከዚህ የሚወጣበት የጋራ ራዕይ ሊቀረጽበት የሚችል እርስ በርሳቸው የሚፎካከሩ ራዕዮች ናቸው እዛ ሀገር ውስጥ ያሉትና እነዛ ሊታረቁ ሲታረቁ የተነሱ ጥያቄዎችንም የሚመልሱ አብሮ መኖርንም ዲሞክራሲያዊ በሆነ መንገድ ያረጋግጡ የሚችሉ ነገሮችን ለማምጣት ጥረት ማድረግ ያለባቸው ነው የሚመስለኝ እዚህ ፖለቲካ ውስጥ የሚሳተፉ ሁሉም አይነት አክተሮች።
አመሰግናለሁ። የፖለቲካ ብቻ ሳይሆን የኢኮኖሚም የማህበራዊ ኑሮ ችግርም እንዳለ አንስታቸዋል። ግን ጠቅለል ባለ መልኩ የኢትዮጵያ ዜጎች እርስ በርስ በመነጋገርና በመቀራረብ የፖለቲካ ችግሮቻቸውን መፍታት እንደሚችሉ ነው የገለጻችሁልኝ። በጣም ነው የማመሰግነው ለጊዜያችሁ አቶ ገረሱ ቱፋ ከአምስተርዳም ኔዘርላንድስ፣ አቶ መስፍን ነጋሽ ከስቶክሆልም ስዊድን። በጣም እግዜር ይስጥልኝ።
አመሰግናለሁ።
እግዜር ይስጥልኝ።
እሺ ትዝታ።
አድማጮች ተወያዮቹን መስፍን ጋሽና ገረሱ ጡፋን እናመሰግናለን። እንዲሁም ባልደረባችን ተታበላቸውን። አድማጮች ወደ ከታዩ በወቅታዊ ጉዳዮች ላይ ያተኩረ ሌላ ውይይት ከመሸጋገራችን በፊት እዚህ ግድም ዘና ምትሉበት አንድ ዜማ እንጋብዝ። አሁን ወደ ተከታዩ ቅንብር ነው የምናልፈው። ትንታኔ የህወሓት ማዕከላዊ ኮሚቴ ለሁለት ወራት ቀደም ብለን እንዳስተዋወቅ ነው አድማጮች፣ ተከታዩም በዚህ ርዕሰ ጉዳይ ላይ ያተኩራል። የህወሓት ማዕከላዊ ኮሚቴ ባለፈው ሐሙስ ባወጣው መግለጫ አዲስ አመራር ለጋራ ፌዴራላዊ ዲሞክራሲያዊት ኢትዮጵያ ለልማትና የዲሞክራሲ ስርዓት ግንባታ በሚል የተጫወተውን ገንቢ ሚና አጠናክሮ ለመውጣት ያስችለኛል ያላቸውን አቅጣጫዎች ከህዝብ ጋር በመመካከር እንደሚያከናውን ይፋ አድርጓል ወይም አስታውቋል። በትጥቅ ትግልና በድርጅት ውስጥ ጉልህ ስፍራ የነበራቸው የቀድሞ ታጋይ አሁን የተቃዋሚው አረና ፓርቲ አባልና የመድረክ ስራ አስፈጻሚ አባል አቶ ገብሩ አስራት ይህን አጠቃላዩን የህወሓት ግምገማና ሹምሽር አስመልክቶ ጽዮን ግርማ ባለፈው ሐሙስ አወያይታቸዋለች። ሙሉን ቃለ ምልልስ ለዛሬ ይዛ ቀርባለች። እንሆ
አቶ ገብሩ አስራት ለቃለ ምልልስ ፈቃደኛ ስለሆኑ እናመሰግናለን። የህዝባዊ ወያኔ ሀርነት ትግራይ ወይም ህወሓት ማዕከላዊ ኮሚቴ ለሁለት ወራት ያህል ያካሄደውን ስብሰባና ግምገማ ተከትሎ የወሰደው የማገድ እርምጃ፣ በፓርቲው አመራሮች ላይ ያሳለፈው ሹምሽር፣ በኢትዮጵያ ለተከሰተው የፖለቲካና የኢኮኖሚ ቀውስ እንዲሁም ደግሞ ግጭት ለትግራይም ሆነ አጠቃላይ ለኢትዮጵያ ህዝብ የሚፈይደው አዲስ ወሳኝ ቁም ነገር ይኖራል ወይ?
እንግዲህ እንደሚታወቀው ህወሓት ውስጥ ብዙ ጊዜ የስልጣን ሽኩቻዎች ተከሰታሉ። ያ አሁን የተከሰተው የህወሓት ቀውስም በስልጣን ላይ የተመሰረተ ነው ብዬ ነው የማምነው። ለምንድነው? ሁለት ጎራዎች ነበሩ። አንድ ጎራ አፍቃሪ መለስ፣ ከመለስ ስልፈት በኋላም የእሱን ራዕይ እንከተላለን የእሱን ለጋሲ እንከታለን የሚልና በዚህ ለጋሲ ስር ተደራጅተው ስልጣን የተቆጣጠሩ በእነ አባይ ወልዱ፣ ወይዘሮ አዜብ፣ አቶ ቴድሮስ ሀጎስም ያካታል፣ እነዚህ ያካተተ ቡድን ነበር። በሌላ በኩል ደግሞ ይህን የመለስ ለጋስን አንቀበልም ብለው የሚንቀሳቀሱና ስልጣንን ለመቆጣጠር የሚሹ በተለይ በተለምዶ እነዚህ ኦልድ ጋርድስ ወይ የድሮዎቹ የተሰናበቱት ሲንቀሳቀሱ ቆይተዋል። ይህ እንግዲህ ላለፉት 3-4 ዓመታት ይሄ ትግል ሲከሰት ቆይቷል። የኃይል ሚዛኑ መጀመሪያ ላይ ወደነ ወይዘሮ አዜብ፣ አቶ አባይ ያደላ ነበር። ከረጅም ጊዜ እንቅስቃሴ ራሳቸውን በሚሉት በፈጠሩት የኔትወርክ ትስስር በፈጠሩት እንቅስቃሴ የኃይል ሚዛኑ ተለውጦ አሁን እነዚያ ስልጣን ላይ የነበሩት ለእግድና ለሹምሽር ተዳርገዋል። እና ሌላ ቡድን በተለይ እነ አቦይ ስብሐት እና ሌሎች እነዚህ የቀድሞዎች የሚባሉት የሚመሩት እነዚህ ኦልድ ጋርዶች የድሮዎቹ አንጋሽ ነው እነሱ የሚፈልጋቸውን ወደ ስልጣን አምጥተዋል። ስለዚህ በመሰረቱ የስልጣን ሽኩቻ እንጂ ምንም አይነት የታየ የፈነጠቀ ምንም አይነት የሀሳብ ልዩነት የርዕዮተ ዓለም ልዩነት አላየሁም እኔ። እንግዲህ በእነሱ እንደሚሉት በአሰራር በመሰረቱ የህወሓትን ርዕዮተ ዓለም የህወሓትን የፖለቲካ ፕሮግራም ተቀብለው በዛ በአሰራር እነዛን ከሰዋቸዋል። ጸረ ዲሞክራሲ ናቸው፣ በኔትወርክ ናቸው ስልጣን የተቆጣጠሩት፣ በዛ የሚሰሩ ናቸው፣ ስትራቴጂክ አመራር አልሰጡም፣ ተዳክመዋል፣ ከሌሎች የኢህአዴግ ድርጅቶችም ጋር እንድናቆር ያደረጉ እነዚህ ናቸው ብለው ክስ በመዘገር እነዚህን አስወግደዋል ማለት ይቻላል። ስለዚህ በዚህ አይነት የተደረገ ሽምሽር ደግሞ ምንም አይነት ለውጥ የሚያመጣ እንዳልሆነ የኢትዮጵያ ህዝብም የትግራይ ህዝብም ማወቅ አለበት መስለኛል። ምክንያቱም የትግራይም ህዝብ ይሁን የኢትዮጵያ ህዝብ ያነሳቸው ያሉ ጥያቄዎች ከፍ ያሉ ጥያቄዎች ናቸው። የዲሞክራሲ ጥያቄ፣ የነጻነት ጥያቄ፣ የፍትህ ጥያቄ፣ የተለያዩ መሰረታዊ ፖሊሲዎችን ይነኩና ለውጥ የሚፈልጉ ጥያቄዎች፣ የስራ አጥነት ጥያቄ፣ በወጣቱም የግብር ከመጠን በላይ መጫና ይሄ ማስተካከል፣ ፍትሃዊ የሆነ ፍትሃዊ ግብር አከፋፈል እና መሰረታዊ የሆኑ በርካታ ጥያቄዎች ተነስተዋል እና ይህን ሊመልስ የሚችል አካሄድ አይደለም አሁን እያየነው ያለነው። ስለዚህ ምንም አይነት እርባና አይኖረውም። አንዱ ስርወ መንግስት ተገሶ ሌላው ስርወ መንግስት የስልጣን የተቆጣጠረበት ሁኔታ ነው ያለው። ከዚህ ያለፈ የሀሳብ ልዩነት፣ የመስመር ልዩነት፣ የርዕዮተ ዓለም ልዩነትና የመሰረታዊ ለውጦች አጀንዳ የለውም እና ይሄን ያልተመለከትንም እስካሁን እነሱም የተናገሩት አይደለም። በአሰራር ያለው ልዩነት ነው እነዚህ ሰዎች ከስልጣን እንዲታገዱ ያደረጉት።
እንግዲህ አቶ ገብሩ አሁን በተለይ የድሮዎቹ ቡድኖች ናቸው አሁን ያለውን ስልጣን ሲይዙ የሚታዩት ብለዋል እና የታገዱት ደግሞ አሉ። ይሄ ግምገማ መቆየቱ ከሁለት ወር በላይ ነው የፈጀው። በእርግጥ በመሃል ላይ መግለጫዎች ይወጡ ነበረ፣ ከዛ ደግሞ ተመልሶ ስብሰባ ይቀጥላል እና ውስጡ አጨቃጫቂ እንደነበረ ውይይትን የያዘ ወይም ደግሞ በጣም የጠነከረ እንደነበር መገመት ይቻላል መረጃዎች ባይወጡም። ያ የጭቅጭቅ አጀንዳ እንደው መረጃ በርሶ በኩል ካሉት ወይም ደግሞ እንደው ዙሪያ ገባውን ከቃኙ ያ አጀንዳ ምንድነው? ለዛ ለጭቅጭቅ መነሻ የሆናቸው ወይም ሲወያዩበት የቆየው ድፍን ነው መረጃው ለህዝብ አልወጣም?
አዎ
እስቲ እሱ ምንድነው
ገብቶኛል። እንደ ሰበብ እንደ ፕሪቴክስት ያስቀመጡት አሁን በስልጣን ላይ የነበረው የአቶ አባይ አመራር እና አልቶ ወይዶሮ አገሩ አመራር መሰረታዊ የሚባሉት ምክፈቶች አሉበት ነው ያሉት። ያው ምንድነው ያሉት? አንዱ በኔትወርክ ነው እየሰራ ያለ እሱ በስ በትስስር እንጂ ሰው በአቅሙ በችሎታው ስልጣን ላይ የማይኖርበት ስራ ላይ የማይሰማራበት እና በኔትወርክ ወይ ደግሞ እንዲሁ ተሳስረው ስልጣን የያዙበት ሌላውን ለማጥቃት የሚንቀሳቀሱበት ሁኔታ ነው የሚለው አንዱ ነበር። ሁለተኛው ደግሞ ይሄን በስልጣን ላይ ለመቆየት ካላቸው ፍላጎት ረ ዲሞክራሲያዊ ተግባራትን ፈጽመዋል ነው ያላቸው ሁለተኛው ክስ። ሌላው የተፈሳቸው ይሄ የጂቲፒ ሁለት ትግራይ ውስጥ ተግባራዊ ለማድረግ አልቻሉም የሚልም ሌላው ክስ ነው። በአጠቃላይ ስትራቴጂያዊ አመራር አልሰጡም የሚል ክሴታ አቅርበዋል። ስለዚህ ምንድን ነው ይሄ? እንግዲህ ቀደም ብሎ ሪፖርቱ እንግዲህ እንደሚነገረው 59 ገጽ የያዘ ሪፖርት ነው የቀረው። አንኳር ጉዳዮች ግን እነዚህ እኔ ያለ ስለሆነ በዚህ መሰረት እነዚህን ያወረዳቸው ሹምሹር ያደረጉባቸው ሰዎች በዚህ ተመዝነው ነው ወርድ የተደረጉት። እነሱ ደግሞ ስራ ሰርተናል በትክክል በሂደት አንድ ግድፈቶች የሚኖሩ ይችላሉ፣ ግን ደግሞ ተገቢውን ስራ ሰርተናል ፈጽመናል የሚል በዚህ ክርክር ነው ረጅም ያስቆያቸው። ከዚህ የሚነሱ ብዙ ጉዳዮችም አንስተዋል።
እንግዲህ እርስዎም መጀመሪያ ላይ እንደጠቀሱት ይሄ ቡድን ምንም ለውጥ አያመጣም ብለዋል። በርግጥ እንደገና ደግሞ የህዝቡ ጥያቄዎች የትግራይ ህዝብም የኢትዮጵያ ህዝብም የሚያነሳቸውን ጥያቄዎች የሚመልስ አይደለም ብለዋል። ከጥያቄዎቹ አንዱ የዲሞክራሲ ስርዓት እንዲሰፍን የመናገር ነጻነትም እንዲመጣ የሚጠይቁን ይጨምራልና እነዚህ አሁን አዲስ ከገቡት ሰዎች ውስጥ እንደው በስም አንዳንዶቹን ጠቀስ እናድርጋቸው ብንል በተደጋጋሚ ወቀሳ የሚቀርብበት የብሔራዊ የመረጃ ደህንነት እንግዲህ ሰዎችን ለጥያቄ በሚወሰዱበት ጊዜ በምርመራ ወቅት ከፍተኛ የሰብአዊ መብት ጥሰት እንደሚፈጸምባቸው ይጠቀሳልና እንግዲህ እዛ ውስጥ ኃላፊም የነበሩት አቶ ጌታቸው አሰፋ አሉበት። በመናገር ነጻነት ደግሞ በኮሙኒኬሽን ሚኒስተርነታቸው ወቀሳ ሲቀርብባቸው የነበሩት አቶ ጌታቸው ረዳም እዛ ውስጥ አሉ። እንደዚህ አይነት ሰዎች አሁን በአዲሱ ምርጫ ውስጥ አሉና ይሄንን እንዴት ያውታል? በርሶ በኩል አንዳንዶቹን ሰዎች ያቋቸዋል የሚል ግምት ስላለ?
አብዛኛውን አውቃቸዋለሁ በስልጣን ላይ ያሉት። በዚህ ተነስቼ ነው ደግሞ እኔ ምንም አይነት ለውጥ ሊከሰት አይችልም እያልኩ ያለሁት። ምክንያቱም እስከ ቅርብ ጊዜ የሚናገራቸው ንግግሮችም አዳምጣለሁ። ማዳምጠው ምንድን ነው? ኢትዮጵያ ውስጥ ይሄ አብዮታዊ ዲሞክራሲ የሚባል ከስላም ተነስተው ዲሞክራሲያዊ ማዕከልነት የሚባል ጠፍሮ የሚይዝና ህዝቡ ምንም አይነት ማፈናፈኛ የማይሰጥ አቅጣጫ የሚከተሉ ናቸው። ሁሉም ይህን ተከትለው በፓርቲ ውስጥ ያሉና በዚህ ዙሪያ ምንም አይነት ለውጥ ለማድረግ የማይፈልጉ እንዲያውም በቅርቡ ሪፖርት አቀረቡ አቶ አለም ገብረዋህድ ናቸው እንግዲህ ሪፖርትን አቀረቡት የሚባሉት። ከዛ በፊት በትግርኛ የተጻፈ ሪፖርት አለ። በዛ ሪፖርት ያነጣጠሩት ድርጅቶች ጠላቶቻችን ናቸው የሚል ነው። አረናን እንደ ጠላት ነው የፈረጁት። ሌሎችም አሁን ወጣቶች በትግራይም በሌላ አካባቢ የሚደረጉ ተንቀሳቃሽ ጠላት ብለው ነው የሚፈርጁት። እና ዜጋን ጠላት ብሎ የሚፈርጅ ቡድን ምንም አይነት ነጻነት በዚች ሀገር ያመጣል ተብሎ የሚታሰብ አይመስለኝ። ተቃዋሚ እንዳይኖር፣ የተለየ ሀሳብ እንዳይኖር ለመጥፈቅ የተስማሙበት ነው። እና አሁንም እንዳልኩት እነዛን ሰዎች አንዳንድ የጸረ ዲሞክራሲ አዝማሚያ ቢገመግሙም በኔትወርክ እጥራችኋል ብለው ቢገመግሙም ወይ ሙስናም ብለው ሊሆን ይችላል ይህን አላዳመጥኩም ብለው ቢገመግሙም መነሻቸው የሚቀዳው ግን ኢትዮጵያን ባላቸው አባላት 8.5 ሚሊዮን በኢትዮጵያ በትግራይ 400,000 አባል ይህን ተጠቅሞ ህዝቡ ጭራሽ እንዳይተነፍስ እንዳይንቀሳቀስ የሚያደርግ የተንቀሳቀሰ ቢኖርም የማሰሩ የማሳደዱ ጭራሽ መብት የማፈኑ ስራ የሚሰሩ ናቸው። ይሄ እንግዲህ በደህንነቱ ኃላፊ ሹም ብቻ የሚፈጸም አይመስለኝም። የፓርቲው አጠቃላይ አቋም ተደርጎ ነው መወሰድ ያለበት። ከአይዲዮሎጂ የሚመነጭ ርዕዮተ ዓለም የሚመነጭ ከሚከተለው የፖለቲካ አቅጣጫ የሚመነጭ ስለሆነ እንግዲህ አቶ ጌታቸው የደህንነት ፈጻሚ ሊሆን ይችላል፣ አንዱም ቃል አቀባይ ሊሆን ይችላል ጌታቸው ረዳም። ግን ሁሉም ፓርቲው ራሱ የሚከተለው አቅጣጫ ይሄንን ነው። በዚህ አካባቢ የነበሩ ስህተቶች እነዚህ ስህተቶች አሉ ብሎ እስካላመነ ድረስ ፓርቲው ሚያምም አይመስለኝም። እንደዚህ አፍንጭም አላየሁም። ይሄን ካልተቀበለ ማለት የኢትዮጵያ ህዝብን ያንገሸግሸው። ይሄ የምናየውን እልቂት የምናየውን እስር ቀደም ብለም ሲታይ የነበረው በፖለቲከኞች በጋዜጠኞች በሲቪል ማህበረሰብ የሚደርሰው ወከባ ይህን ሁሉ የሚቀይር ፓኬጅ እስከሌለ ድረስ ምንም ለውጥ ይኖራል ተብሎ አይታሰብ። ያው የአንድ ፓርቲ ፈላጭ ወራጭ አገዛዝ አይዲዮሎጂውም እሱ ነው፣ የፖለቲካ አቅጣጫውም እሱ ነው። ይህን እስከተከተሉ ድረስ ምንም አይነት ለውጥ ይመጣል ተብሎ አይታሰብም። በዚህ ሀገር
የህወሓት ማዕከላዊ ኮሚቴ የአቋም መግለጫ አውጥቷል እና 3 ገጽ ያለው መግለጫ ነው። ከመግለጫው ውስጥ አንዱ የአርሶ አደሮችና የከተማ ነዋሪዎችን በተመለከተ ለነሱ በተላለፈ መልእክት ላይ ህወሓት የትግራይ ህዝብ የትግል ውጤትና መሪ ድርጅት ነው ይላል እና ጥንካሬውም ለህዝቡ ካለው ታማኝነትና ወገንተኝነት የሚመነጭ ነው ብሎ በቀጥታ ለህዝቡ የተላለፈ መልእክት አለው። በህዝቡ በኩል አሁን ባለው ሁኔታ ህወሓትና የህዝቡ ግንኙነት ምንድነው? ምን ይመስላል?
ህወሓትና ህዝቡ ወድና ጀባ ከሆነ ቆይቷል። ህዝቡ በቀጣ ጥያቄዎችን ሲጠይቅ ቆይቷል። ቅድም እንዳልኩት ነጋዴው ፍትሃዊ የሆነ የግብር ብያ የተጣለ አይደለም። ገበሬው እንዲያውም ረስታችሁናል፣ እኛ በድህነት ልናክክ ሚሊዮነሮች ሆናችኋል እያላችሁ ታላግጣላችሁ፣ እኛ ግን በድህነት ስር የማቀቅን ነው፣ እንዲያውም ተመቷችሁ ነን ከአሁን ድረስ የእርዳታ ተቀባይ ሆነን ያለንበት ሁኔታ ነው ያለው። ወጣቱ ላጥመን ነው ያለ ነው። ከዩኒቨርሲቲ ተመርቀን እንዲያውም ለዛች ለድንጋይ ሰለጣ ለኮብልስቶን እንኳ በወገን የሚሄድ ነው እና እናንተ ገብታችኋል እና በእርግጥም ገብታችኋል። ብዙዎቹ በጣም በተኩራራ ኑሮ የሚኖሩ ናቸው። ከህዝቡ ጋር ጭራሽ የማይገናኝ ትላልቅ ህንፃዎች ያበጁ ሚሊዮኖች የያዙ እነዚህ በምንም መንገድ ህዝቡን ሊወክሉ አይችሉም። ገና ከ15 ዓመት ከ20 ዓመት በፊት ጀምረው በርካታ ሀብት ያፈሩ በዚህ አመራር ውስጥ አሉ፣ ያውቁታል እነሱ። ስለዚህ እነዚህ ሁሉ ጊዜ ህዝቡ እንደዚህ እናደርግልሃለን ለአንተ አብራክ የወጣን ነው ይሄ የሚጠቀሙበት ነው። እንግዲህ ህወሓት በትጥቅ ትግል የመጣ ስለሆነ የህዝቡን ስሜት ለመቀስቀስ ህዝቡ እኛ አንተ ጎን ሆነን መስዋዕት ከፍለናል አንተም ከፍለሃል በዚህ መኖር አይቻልም። ከ26 ዓመት በኋላ አሁን ህዝቡ የሚፈልገው እንጀራ ነው። ህዝቡ የሚፈልገው ፍትህ ነው። ህዝቡ የሚፈልገው ነጻነት ነው። ህዝቡ እየፈለገ ያለው አጠቃላይ ስርዓት፣ ፍትሃዊ ስርዓት ነው እየፈለገ ያለ። ስለዚህ ህወሓት ብዙ ጊዜ እኮ ተናግሯል። ህዝቡ ቀደም ሲል ምን ሲል ነበር? አቶ መለስም ሄደው ቀደም ሲል ሄደው ላም እሳት ወለደች እንዳትገፋው ልጇ ሆነባት እንዳትል ሰው ደግሞ እሳት ሆነባት የሚለው ምሳሌ ይሰጣቸው ነበር። አሁን ግን ይሄም የለም። ህዝቡ በተለይ ወጣቱና ህወሓት በጣም ተለያይቷል። ህዝቡም ቢሆን ምርጌቱን ባገኘው መድረክ ሁሉ እየገለጸ የሚኖር ነው። ስለዚህ በዚህ አይደለም ህዝቡን ፓርታት የሚቻለው። አሁን በተጨባጭ ምን የልማት አቅጣጫዎች አሉ? ምን ህዝቡ ዘንድ ደረሰ ልማት? ምን ነጻነት አምጥቷል? ምን ፍትህ አምጥቷል? ከነዚህ ውስጥ የሚጠየቁ የለውም ወይ የሚለው ነገር በተጨባጭ ይሄ ነው ህዝቡ እየፈለገ ያለው። ለውጥ ነው እየፈለገ ያለው። ለውጥ ናፍቋል። እንግዲህ አየነው እኮ የተከሰተው ኦሮሚያ ማማራም ያለው እንደዛ ባይፈነዳም እንደዛ ስፋት ባይኖረውም በትግራይም በሌሎችም አካባቢዎች ይሄ መሰረታዊ ጥያቄ ነው። ይሄን ሳይፈቱ እኛ ለእናንተ ቁመናል የሚለው ነገር ቀድ ነው ሆኖ የሚታየው።
እሺ አቶ ገብሩ አስራት ለሰጡን ማብራሪያ በጣም እናመሰግናለን። እንግዲህ ከጊዜ አንጻር እዚህ ጋር እንግታው፣ ነገር ግን በሌላ ጊዜ መልሰን እናገኘታለን። ለዛሬው በጣም እናመሰግናለን። እግዚአብሔር ይስጥልን።
እናመሰግናለሁ።
ጽዮንንና እንግዳዋን አቶ ገብሩ አስራትን እናመሰግናለን። በነገው ምሽት የራዲዮ መጽሔት ከልዩ ልዩ ቅንብሮች ጋር እንደሚጠብቃችሁ ላስታውስ። በኢትዮጵያ ወቅታዊ ጉዳይ ላይ የሚያተኩሩ የአገር ጉዳይ ሞቅ ያሉ ውይይቶች ይጠብቋችኋል። ቀጠሯችሁ ከራዲዮ መጽሔት ጋር ይሁን። ነገ አድማጮች፣ በተከታዩ ዜማ ለማጠቃለያ እናዳርሳችሁ።
የማጠቃለያ ዜና ላሰማችሁ። ሶሪያ በእስራኤል ተተኩሰዋል የተባሉ ቢያንስ 2 ሚሳኤሎችን ዛሬ መታመጣሏን የሶሪያ የመንግስት ቴሌቪዥን አስታውቋል። የእስራኤል ጥቃት ያነጣጠረው ወታደራዊ ኢላማዎች ላይ እንደነበረ ተገልጿል። እስካሁን እስራኤል የሰጠችው አንዳች መግለጫ የለም። የዩናይትድ ስቴትስና የግብጽ ጸረ ሽብር ግንኙነቶች እየተጠናከሩ መሆናቸውንና ሀገራቸው ከካይሮ ጋር ያላት ጠንካራ ትስስር እንዲቀጥል ዋሽንግተን በቁርጠኝነቷ ትገፋለች ሲሉ የመከላከያ ሚኒስትር ጂም ማቲስ አስታውቀዋል። ግብጽ ላይ አለኝ በመትለው ከሰብአዊ መብቶች ጥበቃ ጋር የተያያዙ ስጋቶች ምክንያት ዩናይትድ ስቴትስ ስትሰጣቸው ከነበሩ ወታደራዊ ድጋፎች የተወሰኑትን በያዝነው የአውሮፓ ዓመት መጀመሪያ ላይ አቋርጣ ነበር። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የ1.5 ትሪሊዮን ዶላር የታክስ ቅነሳና የታክስ ስርዓት ማሻሻያ ሕግ የራሱን ቅጅ አጽድቋል። የሕጉ ቅጅ የጸደቀው ትናንት ምሽት ላይ 51-49 በሆነ የሴናተሮች ድምፅ ነው። የተወካዮች ምክር ቤቱ የሕግ መምሪያም ቀደም ሲል የራሱን ቅጅ አሳልፎ ስለነበረ ሁለቱ የሕግ ቅጆች እንዲጣጣሙ ተደርገው የተጣጣመው ረቂቅ ለሁለቱም ምክር ቤቶች ለመጨረሻ ድምፅ እንደሚቀርብ ተገልጿል። የማጠቃለያ ዜናው ይኸው ነበር። ጤና ይስጥልኝ።
የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ከቴክኒክ አቀናባሪ ብርሃን ኃይሉ ጋር ያስተናገድኳችሁ አሉላ ከበደ በዚሁ ሰናብታለሁ። ነገ እሁድ ከምሽቱ 3 ሰዓት ላይ በራዲዮ መጽሔት እንጠብቃችኋለን። እስከዚያው ሰላም፣ ደህና አደሩ።
This program has come to you from the Voice of America, Washington.